Voice of America.
ዶክተር ብሩክ ኃይሉ ጤና ይስጥልኝ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን እንዴት አመሸ?
እግዚአብሔር ይመስገን። የትናንትናውን የእጩ ፕሬዝዳንቶች ክርክር የእጩ ፕሬዝዳንት ዶናልድ ትራምፕ እና የእጩ ፕሬዝዳንት ሂላሪ ክሊንተንን ክርክር ተከታትለውት ይሆን?
አዎ በሚገባ አይቼዋለሁ። ከስራዬ ማኳያ ከተማሪዎቼ ጋር በሚቀጥለው ቀን በሰፊው ስለምንነጋገር በዛም የተነሳ ተከታትየዋለሁ።
በጥልቀት ተመልክተውታል ማለት ነው?
አዎ ትክክል።
እስቲ አጠቃላይ ከሆኑ ሁኔታዎች እንነሳና ዶክተር ብሩክ እንዴት አገኟቸው እነዚህን ሁለት እጩዎች? በአንድ በኩል ሂለሪ ክሊንተን እስካሁን ድረስ በመራጮች በኩል ያለባቸው ትልልቅ ችግሮች ነበሩ። በተለይ ከመታመን ጋር የተነሱ ጥርጣሬን የፈጠሩባቸው ሁኔታዎች ነበሩ። በሌላ በኩል ደግሞ ዶናልድ ትራምፕ እንደ ፕሬዚደንት አይደለም የሚታዩት፣ ወይም አገላለጻቸው፣ አነጋገራቸው ፕሬዚደንታዊ አይደለም የሚልም አባባል ሁለቱንም እጩዎች በጣም ብዙ ጥርጣሬ ላይ ጥለው ነበር እና እስቲ ከአጠቃላይ የዚህ ውይይት ቅርጽ እንነሳና እንዴት አገኟቸው እርስዎ እነዚህን ሁለት እጩዎች?
አመሰግናለሁ። በአጠቃላይ ከሚስስ ሂለሪ ክሊንተን ስንነሳ ትናንት በጣም በነቃ ሁኔታ ነቃ ተሳትፎ አድርገዋል። ከፊታቸው የድካም መልክና የመሳሰለው አይታይም። ምክንያቱም ታመው ነው የሰነበቱት ያለፈው ወራት እንደጠቆምከው። በተረፈ ደግሞ በጣም በነቃ ሁኔታ ጥያቄዎቹን በሚገባ የመመለስ ሁኔታ፣ ያለመረበሽ ሁኔታ ራሳቸውን በመቆጣጠር ኮንትሮል የማድረግ ሁኔታ በደንብ ይታያል። ጊዜያቸውን በሚገባ ተጠቅመውበታል። አይደጋግሙም። ለሚነሱ ነጥቦች በሙሉ በሚገባ እንደተዋረዱና በተከታታይነት እየመለሱ መመለስ ችለዋል። ከዶናልድ ትራምፕ የሚደርስባቸውንም አንዳንድ ወረፋ በመናደድ በመረበሽ በመቆጣት ሳይሆን በሰከነ ሁኔታ ሳቅ ሳቅም እያሉ በጥሩ ሁኔታ መመለስ ችለዋል። ዶናልድ ትራምፕን በተመለከተ እንደተለመደው ያው እንትን ናቸው። ብዙ በፈጠነ ሁኔታ ነው የሚናገሩት። ብዙ የቦዲ ላንጉጅ ይባላል። የሰውነታቸው ራሱ እንቅስቃሴና እጃቸው አወራወርና አጠቃቀም እንደተለመደው በሰፊው ነው። ብዙ ኮሜንቱም አንዱ ምን መሰለህ፣ ማን ነው ነርቨስ ማን ነበረ?
ቅብጥብጡ ማን ነበረ? ያልተረጋጋው ማን ነበረ?
ትክክል ሲባል እሳቸው ሆኖ ተገኝተዋል። ብዙ ኮሜንቶች ሳነብ ነበር ሌሊትም አሁንም። ይህም የሆነው ምንድን ነው? ብዙ ውሃ መጠጣት፣ ትንሽ ላብ መታየት፣ ያለማቋረጥ ውሃ መጠጣት፣ ትንፋሻቸው በጣም ቁርጥ ቁርጥ ማለት፣ በጣም ከቅብጥብጡ ነርቨስ በጣም ሆኖ ነበር ከብዙ ጊዜ ካየናቸው ወዲህ። በተረፈ ወይዘሮ ክሊንተንን 25-26 ጊዜ አቋርጧቸዋል። ይሄ አንድ ሁለት ተፎካካሪዎች ሲወዳደሩ አንዱ አንዱን እያከበረ ሳቋርጦ ሳደናቀፈው በተወሰነ ሰዓት መልስ መስጠት ወይም የመልስ መስጠት መብት አለው። እሳቸው ግን ብዙ ጊዜ ይህን ስትራቴጂያቸውን ስልታቸውን ቀጥሎ ነበረ። ግን ሂለሪ ክሊንተንን እንዲ አንባላንስ ወይም ሚዛናቸውን እንዲያጡ ሊያደርጓቸው በጭራሽ የቻሉ አይመስልም። እና በአጠቃላይ እንደው ለመጀመር ይህን ማለት እፈልጋለሁ።
ሂለሪ ክሊንተን ሲጀምሩ የልጃቸው ልጅ የልደት ቀን መሆኑን በመናገር ነበር የጀመሩት።
ትክክል።
ምንድን ነው ይሄ መንደርደሪያ?
ይህም መንደርደሪያ ያደረጉት አንደኛ ያው ለእሳቸው ጥሩ የገጠማቸው እድል ነው። እሳቸው ራሳቸውን የሚያቀርቡት እንደ አንድ የተዋጣላቸው የራሳቸው እመቤት የሆኑ ሴት፣ ትዳራቸው የተደላደለ ያው እንግዲህ ዝርዝሩ ኋላ እንመጣበት እንችላለን፣ ግን ፕሮፌሽናል ማለት ባለሙያ የሆኑ ሀገራቸውን በሚገባ በተለያየ ደረጃዎች በውጭ ጉዳይ ሚኒስትርነት ኒውዮርክን በመወከል ሴናተር በመሆን ለብዙ ዓመት ያገለገሉ ባለቤታቸውን ፕሬዚደንት ከመሆናቸው በፊት አርካንሳ ከዛን የመጡት ስቴት ይሄ ነው የተባሉ በጣም የታወቁ ጠበቃ መሆናቸው ይሄንን ብቻ ሳይሆን እኔም የግል ህይወት አለኝ ለማለት ያቀረቡት ይመስለኛል። ማለት እናት ነኝ፣ ሴት ነኝ፣ የተከበርኩ ነኝ፣ ባለሙያ ነኝ፣ እንዲያውም የልጅ ልጅ ነኝ። ይሄ እንግዲህ ኃላፊነት ያለኝ ሰው ነኝ የማለት እድምታን የሚሰጥ አድርጌ ነው ወሰድኩት።
በሌላ በኩል ደግሞ አንዳንድ ሰዎች፣ አንዳንድ ታዛቢዎች ሲናገሩ ይሄ መልእክታቸው እኔ ፕሬዚደንት ከሆንኩኝ የምሰራው ለልጄ ልጅ ነው፣ ለዛች ሁለት አመት ወይም ሶስት አመት ያለሆነ ልጅ ነው የምሰራው እኔ ነኝ ወደፊቱ ፕሬዚደንት የሚል አይነት መልእክትም ከመጀመሪያውኑ ለማጫር ያሰቡ ይመስላል የሚሉም አሉ። ይሄ ምን ያህል ተሳክቶላቸዋል?
ልክ ነው ተሳክቶላቸዋል። በሴትነታቸው ሴትን የሴትነት በማስከበር በማራመድ በመከላከል እንደገና ደግሞ ፕሬዚደንት ሲሆን ወንድንም ሴትንም ለህፃናትም ለሴቶችም ሁሉንም አሜሪካዊ ሁሉንም አሜሪካዊ ወክላለሁ ለሁላችሁም እሰራለሁ የሚል መልእክት ነው እንዳልከው። እንደገናም ደግሞ በልጅነታቸው ባለቤታቸው የአርካንሳስ ገቨርነር አገረ ገዥ እስከሆኑበት ድረስ ሞር ጥብቅና ሲሰሩ በህፃናት እና በሴት ጉዳይ ነበርም ይሰሩት እሳቸው በዛም የታወቁ ናቸው። ከባለቤታቸው ጋርም ሆነው አሁን ሴኔት ሆነው የሴትን መብትና ህፃናትን መብት ለማስጠበቅ ብዙ ህጎች ላይ ተረባርበው በሳቸውም ስም የተሰየሙ አንዳንድ አሉ እና እናንተንም ለህፃኑም ለህፃኑም ለአዋቂውም ለሁሉ ለሴቱም ለወንዱም እንደሚሰሩ እንድምታ እንዲሰጥና መንደርደሪያ ሀሳብ እንዲሆናቸው አስመረው ያቀረቡት ጉዳይ ነው ብዬ ተመወስደ።
ዶናልድ ትራምፕን ስንመለከት በዚህ ውይይት ላይ በስራ ፈጠራ በንግድ እና በመሳሰሉ የምጣኔ ሀብት ጉዳዮች ላይ ትንሽ ጠንከር ያለ ገጽታ ነበራቸው የሚሉም አሉና እንዴት ነው ያዩት እርሶ ይሄንን የዶናልድ ትራምፕን አቀራረብ?
ጥሩ ጥያቄ። አንዱ ቴማቲክ ወይም አንዱ መሰረታዊ ጥያቄ መሪ ጥያቄ ሆኖ የቀረበው ስራ ፈጠራና ኢኮኖሚውን ሁኔታ በተመለከተ ነበረ። ዶናልድ ትራምፕ እንዲሁም ወደ 25 ቢሊዮን እኔ በመረጥ ወደ 25 ቢሊዮን ስራ ፈጥራለሁ በሚል ደጋግሞ የሚያነሱት ነጥብም ትናንትም አስምረውበት ነበረ። ነገር ግን ሳያስረዱት ያለፉት ምንድን ነው እንዴት በምን ሁኔታ ስራ ይፈጠራል የሚለውን እንደ ሳቸው ሚስስ ክሊንተን እንደጠቆሙት እንደ ሚስጥራዊ ነገር አድርገው ነው የያዙት። መጀመሪያ ልመረጥና ከዛ ገልጸዋል የሚል አስተሳሰባቸውን ቀጥለውበታል። እሳቸው እንግዲህ በጅምላ በአጠቃላይ ነው ስራ ፈጥራለሁ የሚሉት። ሚስስ ክሊንተን ግን በዝርዝር ይህን አደርጋለሁ ብለው ሀሳባቸውን አጋርተዋል።
አሁን እርስዎ የጠቀሱት 25 ሚሊዮን የስራ መስኮች ተሳሳተ በሚሉት የዩናይትድ ስቴትስ የስራ አመራር ወይም የፖለቲካ አያያዝ ምክንያት ሀገር እየጣሉ ወጥተዋል፣ አሜሪካ አጣቸዋለች የሚሉ 25 ሚሊዮን ስራዎችም ጭምር ናቸው እና እነዚህን 25 ሚሊዮን ስራዎች እንዴት አድርጋችሁ ነው የምትመልሱት ወደ ሀገር ወይም የምትፈጥሩት የሚል ጥያቄም ነበር የነበረው ከአወያዩ በኩል እና ሁለቱ መልስ ሰጥተዋል በአግባቡ ብለው ያስባሉ ለዚህ ጥያቄ?
እነሱን ለመናገር ዶናልድ ትራምፕ በዝርዝር እንደው ገፋ አድርገው አላስረዱትም። በአጠቃላይ እመመኝ ብቻ ይመስላል ስራ ሸሸ፣ ወደ ሜክሲኮ፣ ወደ ቻይና ፋብሪካዎቻችን እየተዘጉ ስራ እያጣ ስራ አጥ የሆነ ህዝቡ መጣ፣ እኔ ግን ቢሆን ስራ መልሳለሁ፣ ስራ አስመልሳለሁ የሚል ግን በምን መልክ የሚለውን ቅድም እንዳልኩት ጠቆም እንኳን ጭብጥ በሆነ ኮንክሪት በሆነ ሁኔታ ብዙ አያሳዩም። ይሄ ነው ችግሩ የእሳቸው ንግግር ስንወልድ። በአንጻሩ ግን አሁን ላነሳው ነጥብ ወይዘሮ ክሊንተንን ከወሰድን ግን ምንድን ነው የሚሉት ስራ እንፈጥራለን። ስራ የሚፈጠረው ለስሞል ስኬል ኢንዱስትሪ
ለአነስተኛ ባለይዞታ ስራዎች ማለት ነው።
አነስተኛ ስራዎችን መንግስት በሚያደርገው ድጎማ በሚያደርገው ብዙ በሚፈጠሩ ፕሮጀክቶች ሲባል ፓብሊክ ፕሮጀክትስ ነው። በተለይ መንገድ መስራት፣ ድልድይ መስራት፣
መሰረተ ልማት የመሳሰሉ ማለት ናቸው።
መሰረተ ልማት ትክክል። መሰረተ ልማትን በመሳሰሉት ላይ ራሱ ብዙ ስራ ልንፈጥር እንችላለን። እንደገና ይሄ አልተርናቲቭ ሶርስስ በእንግሊዝኛ ይቅርታ እየጠየቀ አማራጭ ኢነርጂ በተመለከተ እሱ ላይም በትኩረት በሰፊው እንሰራለን። አሜሪካንን በሃይድሮካርቦን ማለት በተለመደው በቤንዚን እና በፔትሮሊየም ጋዝ ወይም ኦይል ብቻ ሳይሆን
ከከርሰ ምድር የሚገኝ ነዳጅ
በእንፋሎት፣ የፀሐይ፣ የንፋስ የመሳሰሉትን አማራጭ የኤነርጂ ምንጮችን ተግባራዊ በማድረግ ብዙ ስራ ልንፈጥር እንችላለን በሚል አትሊስት ገፋ አድርገው ገልጸዋል።
በታክስ አያያዝ ላይ ሁለቱ እጩዎች የተለያየ አቋም ነው ያላቸው። ሂለሪ ክሊንተን ለመካከለኛ ባለገቢዎች ወይም ለመካከለኛው መደብ የሚባለው ህብረተሰብ ነው የታክስ ቅነሳ የሚያስፈልገው ሲሉ፣ እጅግ ከፍተኛ ሀብት ባላቸው ከበርቴዎች ላይ ታክስ ጨምራለሁ ነው ያሉት። ዶናልድ ትራምፕ ይህ አያያዝ ስራ ፈጠራን ያሸሻል፣ እስካሁን ድረስም የታየው እነዛን 25 ሚሊዮን ስራዎች ከሀገር እንዲርቁ ያደረገው እንዲህ አይነቱ አካሄድ ነው የሚል አቋም ነው ያላቸው። እና እንደውም ለከበርቴዎቹ የታክስ ቅነሳ መርሃ ግብር ያላቸው ነው የሚመስለው ይልቅ ዶናልድ ትራምፕ። የሁለቱ አያያዝ እርሶ ሲመለከቱት ከዚህ ከአሜሪካ ህይወቶም እንደ ምሁርም ሲመለከቱት ምንድን ነው ትርጉሙ?
ይሄ በጣም የሚያከራክር ጥያቄ ነው። በአሜሪካን ሀገር ለአመታት ለብዙ አመታት በየፕሬዚደንታዊ ምርጫም ስቴትም ክልል ምርጫም ላይ የሚነሳ ነጥብ ነው። ማለት ይሄ ህብረተሰብ መንግስት ራሱ ፌዴራልም ሆነ ክልላዊ መንግስት ስራውን መስራት የሚችለው ከህዝቡ ከፋይ ታክስ ከፋይ ህዝቡ ከሚሰበሰበው ግብር ነው። ይሄ ነው መሰረቱ አይደለም? በመሰረቱ አሜሪካም በዛ መሰረት ታክስ የሚሰበሰበው የፓብሊክ ስራዎች መንግስት ራሱ ቀን በቀን ስራውን የሚያካሄደው ውጭ ጉዳይም ሆነ መከላከያም ሁሉም በዛ መልክ ነው የሚሄደው። እና ዶናልድ ትራምፕን በተመለከተ ምንድን ነው የሚሉት እሳቸው? ታክስ መቀነስ አለበት። የሚቀነሰው ማን ነው ላለው ነው የሚሉት፣ ለሀብታም ለሆነው ከላይ ላለው መደብን በለው ወይም ሶሻል ግሩፕን በለው ለሱ ሞር ቢቀነስ ኢንቨስት እንዲያደርጉ ሪኢንቨስት እንዲያደርጉ መልሰው ወደ ህብረተሰቡ ብዙ ብዙ ፕሮጀክቶችን ፋብሪካዎችን የመሳሰሉትን ትሬድ ላይ ኢምፖርት ኤክስፖርት ወጪ ንግድ ገቢ ንግድን በተመለከተ ላይ ሊያውሉት ይችላሉ።
ከላይ ወደ ታች የሚንጠባጠብ የምጣኔ ሀብት አያያዝ ነው ይሄኛው።
ትክክል ትክክል። እንደበጣሚም ደግሞ ያው ስራ ሲሰሩ ፕሮጀክት ሲሰሩ ሰራተኛው መደብና የመሳሰለው የሚቀጠረው እሱ ነው እና በዛ መልክ እንጥበጣቢ ለሁላችንም ካፊያው ልበልህ ካፊያው ይደርሳል ልበልህ ይችም ያን ያህል እንደ ጎርፍ የሚወርደው ለማን ያው አንድ ቦታ ላይ ይቀራል ወይም ፈሶፈሶ ሊቆምም ይችላል። በአንጻሩ ግን ሚስስ ክሊንተን የሚሉት ያው ይሄ የዲሞክራቲክ ፓርቲ ብዙ ጊዜ አቋማቸው ነው ለዘመናት፣ እሱ ምንድን ነው ታክስ ለሀብታሙ ወገን ሶሻል ግሩፕ ወይም መደብ ታክስ መጨመር አለበት። ምክንያቱም በአንጻሩ ለድሃው ወገን ወይም ለሰራተኛው መደብ ታክስ በአኳያው መቀነስ አለበት የሚል አቋም ነው የሚወስዱት። ሀብታሞቹ ቡድን በተመለከተ ብዙ 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 ፕሮጀክት እና ብዙ ብዙ ስራቸውን ወደ ውጭ የማስኬድ ሁኔታ አለ። ያንንም መቆም አለበት የሚል አቋም ሚስስ ክሊንተን ይዘዋል። ለድሃው ወገን ታክስ የቆረጥን እንደሆነ የአሜሪካ ኢኮኖሚው ሁልጊዜም ከነጻነት ጀምሮ ይሄ ፋሚሊ ቤዝድ ቢዝነስ ይባላል ቤተሰብ ላይ ያተኮረ ንግድ ነው። ከግሮሰሪ ጀምሮ ከላውንድሪ፣ ጋራዥ ሪፔር፣ ከመኪና ማጠቢያ ከመሳሰሉ የትናንሽ ሬስቶራንቶች፣ ምግብ ቤቶች፣ ግሮሰሪዎች የመሳሰሉት ቤተሰብ ላይ ተመሰረቱ ናቸው። አሁንም የአሜሪካ ኢኮኖሚ አከርካሪው ባክቦኑ እሱ ስለሆነ ለእነሱ ግን መቀነስ አለ። ስንቀንስ ራሳቸውን ለማሳደግ ሪኢንቨስት ለማድረግ ልጆቻቸውንም ራሳቸውን ለመንከባከብ ቤትም በተጨማሪ ለመግዛት ተጨማሪም ብራንቾች ወይም ቅርንጫፍ ግሮሰሪዎች ወይም መስሪያ ቤቶች ለመክፈት ያድላቸዋል። ሀብታሞቹ ግን they owe it to us ይላሉ። ይቅርታ እንግሊዘኛው ማለት ሀብት ያገኙት በህብረተሰቡ ላይ ትከሻና ደንደስ ላይ ስለሆነ ያ ግንዛቤ ተወስዶ እነሱም እንደ ገቢያቸው መጠን ከፍ ያለ ፐርሰንቴጅ ታክስ ግብር መክፈል አለባቸው የሚል ነው።
እና የትኛው ይበልጥ ይሰራል ብለው ያስባሉ? ለአሜሪካ ምጣኔ ሀብትም ይሁን ለማህበራዊ ህይወት
በጣም ጥሩ። ይሄ እንደ አስተያየታችን ነው። እንደ አስተያየታችን ማለት ኮንሰርቫቲቭ ለሆነ
ሪፐብሊካን
ለሆነ አዎ ኮንሰርቫቲቭ ለሆነ በኩል በአጠቃላይ ጀነራል እንደ በአጠቃላይ መልኩ ነው የማቀርበው። ይለያያል ብዙ ጊዜ እንደምታውቀው። በተመለከተ ታክስ ለእኛ ለሀብታሞች መቀነስ አለበት፣ ምክንያቱም ቢዝነሱን ንግዱን እንድናንቀሳቀስ እንደገና ስራ እንድንፈጥር ፋብሪካ እንድንከፍት ነው የሚሉት። ግን ዲሞክራቶች የሚሉት አሁን ያለንበት ግሎባላይዜሽን ጊዜ ነው እና እናንተ ስራ እዚህ አትፈጥሩም፣ እናንተ ስራ እንደውም እዚህ የዘጋችሁ ወደ ሌበር ፓወር ወይም ጉልበት ርካሽ ወደነበት አካባቢ እየሄዳችሁ ሜክሲኮም ሆነ ሌላ ሴንትራልና ላቲን አሜሪካ እየሄዳችሁ ትከፍታላችሁ። ገንዘባችሁን ደግሞ ታክስ ፍሪ ወደሆኑ ሀገሮች አሉ አይላንድ ኔሽንስ የሚባሉ
ደሴት ሀገሮች፣
አዎ እዛዛ ታረጋላችሁ እና ያን ያህል ጠቀሜታው እየጎላ ሳይሆን እየቀነሰ ነው የመጣው። ጥቂት መክፈል ትፈልጋላችሁ፣ ምክንያታችሁ ግን ውሃ አይቆጥረው ምንድን ነው ሀገራችን ውስጥ አመርቂ የሆነ ስራ አጥነትን በሚገባ በሚቀንስ ሁኔታ ስራ የመፍጠር እንቅስቃሴያቸው ያን ያህል ጎልቶ አይታይም፣ እንዲያውም እየቀነሰ ነው በሚል
ሌላው አንድ ራሳቸውን ዶናልድ ትራምፕን የሚመለከት ጥያቄ ተነስቶ ነበረ። በተለይ የዚህ የኢኮኖሚ ድቀቱ ቀውሱ ተፈጥሮ በነበረ ጊዜ የቤቶች ዋጋ በከፍተኛ ሁኔታ ሲረክስ ዶናልድ ትራምፕ ብዙ ቤቶችን እየገዙ በከፍተኛ ትርፍ ሸጠዋል የሚል ጥያቄ ይነሳባቸዋል ብዙ ጊዜ እና ትናንትና ሂላሪ ክሊንተን ይሄንን ሲያነሱላቸው ይሄ ብልጥ ነው የሚያደርገኝ፣ ብልህ ነጋዴ ነው የሚያደርገኝ ብለው መልሰውላቸው ነበረ እና ለእጩ ፕሬዝዳንትነት ናቸው ለፕሬዝዳንትነት እየተወዳደሩ ነው ያሉት ሰው እኚህ ሰውና ይሄንን መልሳቸውን እርሶ እንዴት ነው የሚገነዘቡት?
ግሩም ነው። በተለይ ይሄ መልሳቸው በጣም ደስ የሚል እና የሚገርምም ነው። እሳቸው ምን ትኛለሽ፣ ይሄ እኮ የብልህነት ምልክት ነው አሉ። እንግዲህ ወደዛ ደረጃ አስተያየት እንዳልከው የሄዱት ምንድን ነው ሚስተር ዶናልድ ትራምፕ አንድ ነገር በኢምፔሪካል ማስረጃ በሰጥህ
በቁጥር የተደገፈ
ሂላሪ ክሊንተን ያሉት ለምሳሌ በ2008 እና 2009 9 ሚሊዮን አሜሪካኖች ናቸው ስራቸውን ያጡት። እንደገና በዛኑ አመት 5 ሚሊዮን አሜሪካኖች ቤታቸውን አጥተዋል በነበረው ኢኮኖሚክ ሬሴሽን መቀዛቀዝ እንደምናስታውሰው ሁላችንም። እና ታክስ መከፈል አለበት፣ ዶናልድ ትራምፕም ታክስ መክፈል አለባቸው። ታክስ መክፈል የእያንዳንዱ አሜሪካዊ ግዴታ ነው። ታክስ ሪተርንንም ማቅረብ ማሳየት ይገባል። ያን ሰውየው አላደረጉ። አንድ የምትደብቀው ነገር አለ፣
ታክስ የከፈሉበትን ዝርዝርና እሱን የሚያሳይ ሰነድ ማለት ነው።
ሰነዱን አዎ። 40-50 ዓመት ወዲህ ካልቸርና ባህል ሆኗል። እሳቸው ብቻ ነው እስካሁን ወደኋላ እግራቸው የሚጎትቱት። ትናንት እንዲያውም ጠበቆቼ አታሳይ ስላሉኝ ነው እንጂ ምክንያቱም ኦዲትድ እየሆንኩ ስለሆነ ስላሉኝ ነው እንጂ እኔ ፈቃደኛ ነኝ ብለው አስተያየት ሰጥተዋል። ነገር ግን እስካሁን እግራቸውን እየጎተቱ ነው። እና ክሊንተን እንዳሉት አንድ ገንዘብህ ታክስ አልከፈልክም፣ ይሄን የአሜሪካ ሕዝብ ይሄን ጉድ እንድታወቅ አይፈለግም። ሁለት እርስዎ ራስዎን እንደሚገምቱ ቢሊዮነር ሳይሆኑ ብዙ ገንዘብ አለኝ ሳይሆን ጥቂት ገንዘብ ኖሮት ይሆናል። ሶስተኛ አሜሪካ ግዴታውን አትወጡም። አሜሪካን ሀገር እያንዳንዱ ዜጋ በሚከፍለው ታክስ ነው ሀገሪቷን የሚንቀሳቀሰው እና አንተ አልከፈልክም ሲሉ ነው እንግዲህ እሳቸው ይሄማ ስማርት ነኝ ብልህ ነኝ ብለውም ያቀረቡት አንዱ በዚህ ይመስለኛል። እንግዲህ እሳቸው ወቀሷቸው ይሄ ብልህነት ሳይሆን ይሄ ብልጣ ብልጥነትና ሙልጭልጭልነት ነው። ይሄ ህብረተሰቡን እንደ ማታለል ይቆጠራል። በአንድ በኩል የአሜሪካ ፕሬዚደንት ለመሆን እሞክራለሁ ትላለህ፣ ነገር ግን የአንድ የአሜሪካ ፕሬዚደንት መሪ ኳሊቲ ወይም እሴት አይደለም፣ አመኔታ የለም፣ እውነት የለም በሚልም ነው የመለሱላቸው።
እስቲ ወደ ዘር ጉዳይ እንግባና አሜሪካ በተለይ ባለፉት ዓመታት እንደውም የመጀመሪያው ጥቁር ፕሬዚደንት ዋይት ሀውስ ከገቡ ወዲህ ባሉት 7 ተኩል ዓመታት ይበልጥ እየተራራቀች መጥታለች፣ ይበልጥ እየተቃቃረች መጥታለች። በዘር ጉዳዮች ላይ ይበልጥ መሻከር ተፈጥሯል እየተባለ ነው ብዙ ጊዜ የሚወራው ይሄን ሰሞን እና እርስዎ ይሄንን እውነታ አንደኛ እንዴት ነው የሚመለከቱት? ሁለተኛ ከትናንትና የሁለቱ እጩዎች ክርክር ጋር እንዴት ነው የሚያያይዙት?
ይህም ቁልፍ ጥያቄ ነው። የሚገርም ነው ይሄ የሬስ ጉዳይ ወይም የዘር ጉዳይ እንደ ትኩሳት ከፍና ዝቅ ይላል። ግን የአሜሪካንን ታሪክ ያው ከባርነት ከስሌቨሪ ጋር የተያያዘ ነው። እስካሁን ድረስ ያለቀቀው እልባት ሊገኝለት ያልቻለ ችግር ነው። እርግጥ ሕጉ ቢደነግግም ጥቁርም ነጭም ላቲኖም እስያም ሆንክ ሁሉንም እኩል ነህ ቢልም በህይወት ላይ የማይኖሪቲስ ጥቁሮችና የመሳሰሉት እኩልነታቸውን በአንዳንድ ሁኔታ በተለይ በስራ አቀጣጠር በመሳሰሉ ላይ ሌላው ቢቀር በቤት መከራየት ላይ ሁሉ ሳያረጋገጥ ቀርቷል። ዶናልድ ትራምፕ በጣም ይታማሉ። ትናንት በጣም እንደማጋለጥም ነው ሚስስ ክሊንተን አንድ ምሳሌ እንደምታስታውሰው ዘረኝነት አለባቸው እየተባለ ይታማል። ለምን ከሚበሩት ወይም አብሮ የሚሄዱት ከበጣም አክራሪና ነጭ አክራሪ ከሆኑ ቡድኖች ጋር ነው። በታሪካቸው ነጠብጣብና ቴንትድ ይባላል ነጠብጣብና ይሄ ያደፈ አንዳንድ ሁኔታዎች በህይወታቸው ውጣ ውረድና እንትን ይታያል። ለምሳሌ በ73 ዓመተ ምህረት እንደ አውሮፓኖች አቆጣጠር
የዛሬ 43 ዓመት አካባቢ
ማለት ነው። ክሊንተንም እንደ ምሳሌ ስላቀረቡት ነው እኔ የማሰምርበት። እሳቸው እንግዲህ ቤት መከራየት፣ ቤት መስራት፣ ህንፃ መገንባት 70-60-50 ፎቅ ያለው ሆቴሎች፣ ካሲኖ የመሳሰሉትን ነው የሚሰሩት። ጥቁሮች ተከራዮች መጥተው እንግዲህ ገንዘብና አቅም ያላቸው ፕሮፌሽናሎች የሚሆኑ ሰዎች መጥተው ለከራይ ብለው እንደ አሜሪካዊነታቸው ሲቀርቡ እነሱን በውስጥ ዘ መመሪያ እየሰጡ ቤቱን እንዳይከራዩ ያደርጉ እንደነበረ ተደርሶበታልና አንተ ይሄ ጠባይ አለብህ፣ እቺ የዘረኝነት ጠባይ አልተወችህም። ለምንድን ነው ያልተወችህም? ይሄው የመጀመሪያው የጥቁር አሜሪካ ፕሬዝዳንት በታሪካችን ኦባማ ስልጣን ላይ ከመጡ ጀምሮ እስካሁን ድረስ አልለቀቀም። ይሄን ሰውዬ አውቶሪቲውን ስልጣኑን ዲሌጂቲማይዝ ይባላል፣ ህጋዊነት ተቀባይነት
ለማሳጣት
ሃዋይ ድረስ ሰውና ዲቴክቲቮች፣ ተከታታይ የህግ ሰዎች፣ ፕሮፌሽናሎች፣ ባለሙያዎች እየላኩ አልተወለድም እዚህ ሀገር የተወለደው ሌላ ሀገር አሜሪካ አይደለም በሚል ከመጀመሪያው ቀን ጀምሮ ነው እስካሁን ድረስ እስካለፈው ሳምንት ድረስ ኦባማን ላለመቀበል የሚያደርጉት አስተያየትና እንቅስቃሴ። ይሄ እንግዲህ ከምን ጋር ያዛመዳቸዋል? በርተርስ የሚባሉ ንቅናቄ አለ። በጣም አክራሪ ነጭ ቀኞች ናቸው።
ከልደት ጋር የተያዙ የተወለደ መቼ የተወለደ የሚል
እንደ አሜሪካ ሊቀበሏቸው ኦባማን እስካሁን ያልቻሉ የተወሰኑ ቡድኖች አሉ። በጣም በሚያሳዝን ሁኔታ ስለሳቸው የሚሰጡት አስተያየት እና የመሳሰሉ እና ዶናልድ ትራምፕ አይ ቲንክ እና እንደማስበው የእነሱን ድጋፍ ለማግኘትም የእነሱን ቅኝት ደጋግመው እንትን ይላሉ እና ለአምስት ዓመት ገንዘብ ከፍለው ከራሳቸው ኪስ ከራሳቸው ወጪ ስለ ኦባማ ታሪክ እየተፈለገ ይሄ ሰው የውጭ ሀገር ዜጋ ነው ተብሎ ተፈልጎ ምንም ማስረጃ ጠፍቷል እና ትናንትም ሂለሪ ክሊንተን ይህን አስምረው ነው የዘርን በተመለከተ ነገሯቸው። አንተ ገና አሜሪካንን በአሜሪካነቷ የተቀበልክ አትመስልም፣ ለፕሬዚደንትነትም ብቁ ልትላቶ የማያስችልም በዚህ ነው ፕሬዚደንት ስትሆን ጥቁሩንም ነጩንም ላቲኖንም ሁሉንም እኩል ማየት ስላለብህ በሚል ያሰመሩበት።
ሌላው በፖሊስና በጥቁር አሜሪካውያን መካከል ያለውም ችግር እንደዚሁ ተነስቷል። በገፍ የመታሰር ነገር፣ በጥቁርነት የመጠርጠር ነገር፣ ጥቁር ስለሆነ ብቻ አንድ ሰው እንዲህ ሊያደርግ ይችላል፣ አጓጉል ተግባራት ውስጥ ገብቶ ሊሆን ይችላል በሚል በጥቁሮች ላይ ይደርሳል የሚባለው ማሳደድ፣ እስራት እና ጥርጣሬ የመሳሰሉ ነገሮችም እንደዚሁ ተነስተዋል እና እንዴት ነው መፍታት የሚቻለው ይሄንን ችግር በሚል ሁለቱም የየራሳቸውን አስተያየት ሰጥተው ነበረ።
ትክክል። ዶናልድ ትራምፕ ይሄ በፊት የአንድ የጸደቀ ህግ ነበር። እሱም የእንግሊዝኛ ስቶፕ ኤንድ ፍሪስክ ይባላል። ማለት አቁምና በርብር ፈትሽ የሚል ህግ ነበር፣ በተለይ በኒውዮርክ ስቴት። ማለት አንድ የህግ አስከባሪ ፖሊስ አንድን ሰው አይቶ ጠርጥሬያለሁ ካለ መብት አለ፣ አስቁሞ እንግዲህ በአሜሪካ አይቻልም፣ አስቁሞ በርብሮ ወይ አንድ ነገር አግኝቼብሃለሁ ብሎ እስር ቤት መክተት ወይ መልቀቅ ማለት ነው። ይሄ ብዙ ነገር ውስጥ ብዙ ችግር ውስጥ አስገብቶት ማለት ፖሊስ ደግሞ የህብረተሰቡ አካል ነው። ዘረኝነት ያለበትን ፖሊስ ይኖራል። በተለይ እንዲህ አይነት ሰዎቹ ጥቁሮችና ላቲኖዎች ጥናትን ተደርጎበት ብዙ የሚያስቆማቸው ሰዎች ጥቁርና ላቲኖ ማይኖሪቲ መሆናቸው ተረጋገጠ።
አናሳዎቹ ማለት ነው።
ስለዚህ ከህገ መንግስት ደራይቶ ፕራይቬሲ ይባላል ከህገ መንግስቱ አኳያ ውጭ የሚደረግ ነገር ነው ተብሎ እንዲቆም ተደረገ። አሁን ዶናልድ ትራምፕ የሚሉት ይህን እንደገና እኔ ፕሬዚደንት ብሆን እቀጥለዋለሁ ነው የሚሉት። ክሊንተን እቃወማለሁ ነው የሚሉት የሰውን ልጅ መብት ስለሚጥስ እና ጥቁርና ማይኖሪቲዎችን መብታቸውን ስለሚገፍ በሚል ነው ትናንት የተወያዩ።
አሁን አንዱም የኒውዮርክን ምሳሌ አንስተው ነበር ሁለቱም ደጋግመው ሲናገሩ የነበሩት እና የአሁኑ የኒውዮርክ ከንቲባ ይህንን አሰራር ሰርዘውታል። ከዚህ በፊት የነበሩት ሩዲ ጁሊያኒ እና ከሳቸው የተከተሉት ብሉምበርግ ይከተሉ የነበረው አሰራር ነው። እስቲ ወደ ሌላ ወደ ኢንተርኔት ጉዳይ ደግሞ ልግባና የዩናይትድ ስቴትስ የተለያዩ ተቋማት ከውጪም በሚነሱ ይባላል ወይም ከየትም በሚነሱ ይባላል ብዙ ጊዜ ሲደፈሩ ይታያል። ዋይት ሀውስን ሳይቀር ፔንታገን ሳይቀር የመንግስት ሰራተኞች መዛግብት ሁሉ በውጭ በርባሪዎች ወይም በውጭ ሰርጎ ገቦች እየተደፈሩ መሆናቸው ብዙ ጊዜ ይነገራል እና በዚህ ጉዳይ ላይም ሁለቱ መሪዎች የራሳቸውን አስተያየት ሰጥተዋል። የውጭ ኃይል መንግስታትም ድጋፍ አለው ነው የሚሉት እና ይሄ ሁኔታ ለመሆኑ አሜሪካን ወዴት ነው የሚወስዳት? እንዴት ነው አንድ ፕሬዚደንት ይሄንን የኢንተርኔት ችግር ሊጋፈጥ የሚችለው?
ትክክል። ይሄን አንዱ ትልቅ መከራከሪያ ነጥብና ትልቅ ነጥብ ነው። ሁለቱም የተለያዩ አቋም ወስደውበታል። በግልጽ ያስቀመጡት ሚስስ ሂለሪ ክሊንተን ናቸው ምን አቋም እንደሚወስዱ። ከእሳቸው ጀምር ሚስስ ክሊንተን የሚሉት አሜሪካ እኛ ራሳችን መጠበቅ አለብን፣ በሳይንስና ቴክኖሎጂም በኢንተርኔቱም በሳይበር ሴኪሪቲ ጥበቃውም አቅም አለን እና እኔ ፕሬዚደንት ሆኜ ብመረጥ አሁን ራሽያ እና አንዳንዴም ቻይና እንደሚያደርጉት እንደሚፈነጩት የገቡ ሊበረብሩን አይችሉም በሚል ያሰመሩበት። እንደምታስታውሱ በቅርብ ጊዜ የዲሞክራቲክ ብሔራዊ ጽህፈት ቤቱ ዲሞክራቲክ ፓርቲ ጽህፈት ቤቱን ነው ገብተው የበረበሩት። እንደገና የሂለሪ ክሊንተንን ነው አንዳንድ ዲሞክራቲክ ፓርቲ አመራሮችን ነው እንትን ሲሉ ራሽያኖች ከራሽያ የመነጨ ነው ይባላል ሳይበር ወርፌር ያካሄዱት
የኢንተርኔት ጦርነት ወረራ ማለት ነው።
እና ይህን የመሳሰለው በሚገባ አዋጋዋለሁ። በዛም ደረጃ ጦርነት በተለያየ ስልት ነው ሀገሮች የሚያስፈጽሙት። እኔ ግን ከአሁን በኋላ አልፈቅድም በሚል ብለዋል። እንዲሁም ይህን ካነስታ ትናንት እንዲሁ በግልጽ ባልተቀመጠም እንጂ ባለፉት ሰሞናት ዶናልድ ትራምፕ በተመለከተ ሂለሪ በደንብ አስቀምጠውታል። ይህ ምንድን ነው? ከራሽያ ጋር ያላቸውን ግንኙነት እንደሚባለው አንዳንድ ቢዝነሶች ኢንትረስት እና ኩባንያዎች እና ንብረትም አላቸው ነው የሚባለው። የራሽያው መሪ ፑቲን እና መንግስታቸው እኚህ ሰውዬ ዶናልድ ስልጣን ላይ ቢመጡ እፍፍ ይላሉ፣ ከኋላ ሀይ ሀይ ይላሉ የሚባል ነገር አለ እና ይሄም የራሽያ ስለላ ድርጅት ውጤት ነው ወደሚልም ደረጃ ነው የአሜሪካ የሚዲያ ተቋማትና አንቱ የተባሉ እውቀት ያላቸው ሰዎች በሴኪሪቲ ጉዳይ የሚያሰምሩበት ነገር እና ዶናልድ በተመለከተ ግን እንደውም ዶናልድ የተወቀሱበት ምንድን ነው? ራሽያኖችን እባካችሁ ሁኑና በርብሩና እቺ ሴትዮ የምትደብቀውን 29,000 ኢሜል እባካችሁ አውጡልኝ እስከ ማለት ደረጃ ደርሰው በጣም በአሜሪካ ህዝብ ውስጥ ትልቅ እንድምታቋን አለው ረብሻና መቆጣትን አትርፏል። ምክንያቱም አንድ ተወዳዳሪ ጠላት ሀገር ወይም ተቀናቃኝ ሀገር ነው ተብሎ የሚገመተውን ራሽያን የመሰለ ግባና በርብርልኝ እኔ ምክንያቱም እዛች ብቻ ነጭዋ ቤት ዋይት ሀውስ መግባት ፈልጋለሁ፣ ግን አት ኤኒ ኮስት በተቻለ ሁሉ ተደርጎ መግባትን ያመለክታል እና እኚህ ሰውዬ ለዚህም ነው ብቁ አይደሉም እየተባለ የሚሰመረው የሚልም ብዙ አስተያየቶች ተሰጥተዋል። ከሳይበር ሴኩሪቲ ጋር በተመለከተ
በተለይ ከፕሬዚደንት ፑቲን ጋር ሁለቱ የመሞከሻሸት አይነት ነገር ሲታይባቸው ቆይቷል ባለፈው እና ትናንትና ማንስተውት ነበር። እንደው ጠቀስ አድርገው አልፈው ነበር ይህንን ክሊንተን። እስቲ ወደ ሽብር ፈጠራ ጉዳይ ደግሞ ልምጣና የእስላማዊ መንግስት ቡድንን መፈጠርና መንሰራፋት አስመልክቶ ዶናልድ ትራምፕ በሂለሪ ክሊንተን ላይ ነው ይህንን ሁሉ በደል ያወረዱባቸው። እርስዎ ኖት ምክንያቷ፣ እርስዎና የእርስዎ አስተዳደር ነው ይህንን ስትከተሉ የቆያችሁት እና በዚህ ምክንያት ነው በአሁኑ ጊዜ እስላማዊ መንግስት ቡድን የተንሰራፋው ብለው ነበረ ሲናገሩ የነበረው። አያይዘውም በሀገር ውስጥ በዩናይትድ ስቴትስ ውስጥ የሚታይን የሽብር እንቅስቃሴም እንደዚሁ ጠቃቅሰው ነበርና፣ ለመሆኑ ዶናልድ ትራምፕ ሂለሪ ክሊንተንን በዚህ ጉዳይ ሲወነጅሉ ትክክል ነበር ወይ?
በዚህ አስተያየት ትክክል አይደሉም። ፋክቱም መሬት ላይ ያለውም እውነታ ይሄን አያሳይም። የዚህ ሁሉ መነሻ ያው የተያያዘ ነው። ራሳቸው እኮ ታስታውስ እንደሆነ ዶናልድ ትራምፕ ኢራቅ ውስጥ የአሜሪካንን ኢንተርቬንሽን ወይም መግባት ልበለው የሚደግፉ ሰው ነበሩ። አሁን አይኔን ግንባር ያድርገው በሚል ትናንትም እንደምታስታውሰው እኔ ይህን አላልኩም ብለው መልስ ሰጥተዋል እንደገና እሳቸው እና ሂለሪ ክሊንተን የመጡት በኋላ። ይሄ ሁሉ ነገር የተነሳው ፕሬዚደንት ቡሽ ባሉበት ጊዜ ነው እንደምታስታውሰው የ9/11 በኋላ የሆነ ሁኔታ ነው የጫጥ እሱ ሆኖ ከዛ በኋላ የተከሰተ ሁኔታ ነው። እና አሁንም ሂለሪ ክሊንተን ናት ይሄንን ብሎ ማለት ትክክል አይመስለኝም። ምክንያቱም እነዚህ እስልምና ራዲካል የሆኑ ቡድኖች ስልታቸውን እንደለወጡ ግልጽ ነው የሆነው። በ2013 እና 2014 ላይ ስልታቸውን ለውጠዋል። ስልታቸው ምንድን ነው? እንደ ጥንቱ ካሊፌት ማቋቋም። ካሊፌት ማለት
የከሊፋ መንግስት ማለት ነው።
የከሊፋ መንግስት በተቻላቸው አንድን ኤሪያ ወይም አንድን አካባቢ ነጻ አውጥተው እዛ ላይ ካሊፌት መንግስት አውጀው እሱ ላይ ተመስርተን የተስፋፋን ሄደን በሙሉ መካከለኛ ምስራቅ ነጻ አውጥተን እንደ 7ኛው 8ኛው 9ኛው ምዕተ ዓለም ሁኔታ እንመልሳለን በሚል ከአልካሂዳም የተለየ ስትራቴጂ ነው ያላቸው እና ይህንን ክሊንተን ላይ መደፍደፉ እንትን ነው ትንሽ አይሄድም። ምክንያቱ ሌላ ነው። አህያና ቅምዝምዙ እንደሚባለው ነው፣ የተለያየ ነው ቢሆን
አንድ ትራምፕ ያነሱት ለክሊንተን ምናልባት ብዙዎች በብዙዎች አስተያየት አግባብነት ያለው ጥያቄ ነው የሚባል አለ። ሂለሪ ክሊንተን የበሰሉ የፖለቲካ ሰው ናቸው። ላለፉት 30 አመታት ዋይት ሃውስ ውስጥም በተወካዮች ምክር ቤቱ ማካባቢ ሴናተር ሆነው እንደዚሁ በውጭ ጉዳይ ሚኒስትርነትም ለአንድ የፕሬዝዳንት ዘመን አገልግለዋል። እና በዚህ ጊዜ ውስጥ ሁሉ ያላደረግሽውን ለምንድን ነው አሁን አደርጋለሁ ብለሽ የምትነሺው? ለምን አላደረግሽውም ይሄ ሁሉ ኃይልና ስልጣን በነበረሽ ጊዜ የሚል ጥያቄ አንስተው ነበረ ትራምፕ። ሂለሪ ክሊንተን እስከዛሬ ያላደረጉትን ነገር አሁን ቢመረጡ ፕሬዝዳንት ቢሆኑ ያደርጉታል ወይ ያነሷቸውን ነገሮች? ሌላው ፖለቲከኞች ሁላችሁም በምርጫ ሰሞን ይሄን እናደርጋለን ትላላችሁ፣ ከዛ ምርጫው ካለቀ በኋላ ትጠፋላችሁ ከአካባቢው የላችሁም ብለው አንስተዋልና ይሄ ትራምፕ ያነሷቸው ትክክለኛ ጥያቄዎች ይመስሉኛልና ምንድነው የሚያደርጉት ለመሆኑ ክሊንተን ፕሬዝዳንት ሆነው ቢመረጡ?
ጥሩ ጥያቄ ነው አቶ ሰለሞን። እንግዲህ ምንድን ነው በነገራችን ላይ ዶናልድ ትራምፕ እኮ እንግዲህ መቼም የምርጫ ነገር የዲሞክራሲ ነገር አይታወቅም። ነገር ቢመረጡና ፕሬዚደንት እኮ ቢሆኑ ያው እሳቸውም ያው ፖለቲካ አይታመንም ማለት እሳቸውም ሁሉ ጣቱን ይተነቁላል። እንዲህ ብለህ ቃል ገብተህ ነበር እስቲ የት አለ ተግባራዊ ላይ የምታውለው የሚል ጥያቄ እኮ እሳቸው ላይም ይቀጥላል። ሂለሪ ክሊንተን እንግዲህ እርግጥ እንደ ዶናልድ ነጋዴያ ብቻ ጠበብ ያለ እውቀት የላቸውም። ፓብሊክ ፖሊሲ ትልቁ አንደኛ ቁጥር ዲፕሎማት ሆነው ሴናተር ሆነው ብዙ አመት ሰርተዋል እና ኤክስፒሪየንሱ አላቸው። አሁን ፕሬዚደንት ሲሆኑ እንግዲህ ምረጡ ሲባል እኮ ያው ሲመረጡ ነው የሚታየው። አሁን ሁሉም ተወዳዳሪዎች ምንድን ነው የሚያደርጉት? ስመርጥ ይህን እናደርጋለሁ ነው እና እንግዲህ በተግባር የሚታየው ሲመረጡ ነው። ግን ሁለቱን ስናወዳድር ማ ክሬደንሻል አለው ማ ኤክስፒሪየንስ አለው ብለን
ማን ልምድ አለው ማን ብቃት
አለው ብለን ስናይ ማን ነው ዝግጁ ብለን ስናይ ክሊንተን ዝግጁ እንደሆነች ትናንትም ግልጽ የሆነ ሁኔታ እንደውም 78-25 ምናምን በመሳሰለ ሁኔታ ነው ኦፒኒየን እስካሁን እየወጣ ነው በየሰዓቱ ህዝቡ አመኔታ የሚያሳየው። እና አዎ ፖለቲከኞች አፈጮሌ ናቸው። አዎ ፖለቲከኞች የሚታመኑም አሉ ማይታመኑም አሉ። አዎ ፖለቲከኞች ሙልጭልጮች ናቸው። አዎ ፖለቲከኞች በተገኙበት አይገኙም። ይህ ያለ ነው። አሜሪካ ሆነ የተማረ ችግሩ ይሄ ነው። ነገር ግን ይህም ሆነ ቅሉ ኮስተር ብሎ ደግሞ አላማቸውን የሀገር መሪዎች ይህን አለ ማለት ይከብዳል። ኮስተር ብሎ ደግሞ ይህንን አደርጋለሁ ብሎ ሲመረጡ ያደረጉ አሉ። ይሄም ሁኔታ አለ እና ሁለቱን ስናወዳድር ሂለሪ ክሊንተን ቢመረጡ የሚያደርጉት ሊጨምር ይችላል። አትሊስት ሌላው ቢቀር እንኳን የሚያደርጉትን ያውቃሉ። ሌላው ቢቀር እንኳን ዘርዘር ያለ ሀሳብ በውጭ ግንኙነቱ፣ በሴኪሪቲው፣ በወታደራዊ፣ በስራ ፈጠራ፣ በመሳሰለው ይህን አደርጋለሁ የሚል እንኳን አትሊስት አንድ አይነት ፕላን አላቸው። እና ከዛ አኳያ ነው አይ ቲንክ ማየት የሚገባል። ግን አሁንም ወደ ዶናልድ ትራምፕ ወቀሳ ስንመለስ ልክ ነው፣ ፖለቲከኛ የሚታመኑ አይደሉም። ታዲያ እኮ እሳቸውን ለምን ከዚህ ቡድን ውስጥ ያወጡታል? እሳቸው እኮ ፖለቲከኛ ሆነዋል። ንግዱን እኮ ወደ ጎን ስብ ወደ ፖለቲካ እየመጡ አይደለም። እኔ በዛ መልክ ነው ማየው።
ዶክተር ብሩክ እርስዎ የፖለቲካ ሳይንስ ምሁር ነዎት፣ ለምንድን ነው ፖለቲከኞች እንደዚህ የሚያደርጉት?
የሚገርም ነው። ወይም እንግዲህ ሁለት አይነት ነገር አለ። ሳይንሱን የሚያጠና ፖለቲካል ተማሪዎችን ሁሉ የምላቸው ከጥንት ጀምሮ ከአዲስ አበባ ዩኒቨርሲቲ ጀምሮ ሳይንሱ የሚከበር ሳይንስ ነው። ከአሪስቶትል፣ ከሆመር፣ ከፕላቶ ፕሌቶ ጊዜ ጀምሮ እስካሁን ድረስ የተከበረ ሳይንስ ነው። አንቱ የተባለ ነው እና ይህን ትምህርት የሚያጠና ፖለቲካል ሳይንቲስት ነው የሚባለው። ባዮሎጂስት፣ ኬሚስት እንደሚባለው ማለት ነው። ሂስቶሪያን፣ ጂኦግራፈር እንደሚባለው። ፖለቲሻን ለመሆን ግን ምንም ነገር አያስፈልግም። ሰርቲፊኬትም ዲግሪም አያስፈልግም። ቢኖር ሰየው በሙያው በፖለቲካል ሳይንስ። ግን ቬተርነሪ ሜዲሲን አጥንቶ አንድ ሰው ወይ ሜዲካል ዶክተር አጥንቶ ፖለቲከኛ ነኝ ሊል ይችላል። እንግዲህ ለርን ባይ ዶይንግ ይሆናል ማለት ነው። እየሰራ ተማር ማለት ነው። ሳይንሱን አውቀው ስልጣን ላይ ብቁ የሆኑ ሰዎች ቢወጡ እውነቱን ለመናገር የተሻለ ፓብሊክ ፖሊሲ ውሳኔዎችን፣ የተሻለ ስትራቴጂዎችን ዲዛይን ማድረግ የመሳሰሉትን ስለ ሲቪል ሊበርቲስ፣ ፓብሊክ ፖለቲካል ራይትስ የመሳሰሉትን በሙሉ ዲሞክራሲ ምን እንደሆነ የመሳሰለውን ጥሩ ግንዛቤ ይዞ ህገ መንግስታዊነትን፣ ህግን ማክበርንም፣ ህዝብን ዜጋንም ማክበርንም መሰለ የከበደ የገዘፈ ይመጣል እና ልዩነቱ እዚህ ላይ ነው። ማንም ተነስቶ ስልጣን ሊይዝ ይችላል። ስልጣን ሲይዝ ደግሞ በግድ ፖለቲካል ሳይንቲስት ካልሆንክ ፕሬዚደንት አትሆንም፣ ፕራይም ሚኒስትር አትሆንም የሚል የትም ሀገር ህግ የለም። አሁን የአሜሪካን ሀገር ሴኔት እና ዝቅተኛ ቤቱን ሀውስ ኦፍ ሪፕሬዘንታቲቭ የተወካዮች ምክር ቤትን ስናይ አብዛኛው ጠበቆች ናቸው በሚገርም ሁኔታ በአንደኛ ደረጃ እና የሆነ የፖለቲካል ሳይንስ የተማሩ ሰዎች ጥቂት ናቸው የሚሆኑት። እና ይሄ እንግዲህ
ራሳቸው ክሊንተንም የህግ ሰው ናቸው።
አዎ የህግ ሰው ናቸው። ብዙዎቹ ምንድን ነው የሚያደርጉት የመጀመሪያ ዲግሪያቸውን በአንድ ትምህርት ወይ ፖለቲካል ሳይንስ ወይም ታሪክ ወይ አንድ ነገር ይወስዱ እና ከዛ ጄዲ ወይም ኤልኤልኤም ይባላል ህግን ይወስዳሉ ወይም ቀጥታ ህግን ከስር ጀምሮ ይማሩታል። ይህን ይመስላል የብዙ ፖለቲከኛ ኖሮች እና አይ ቲንክ በጥንቃቄ ማየት አለብን። ፖለቲካ ሳይንቲስት እና ፖለቲሽያን ፖለቲሽያን ማንም ከቀበሌ ጀምሮ አንድ ሰው ፖለቲሽያን ሆኖ ባለው ስልጣን ተዋረድ ከቀበሌና ከገበሬ ማህበር ጀምሮ ወረዳ አውራጃ እያለ ልምራህ ሊልም ይችላል ልምራህም ይችላል።
ስለዚህ እነዚህ ፖለቲከኞች እነዛን ማህበራዊ ችግሮች የምጣኔ ሀብት ችግሮች እና የመሳሰሉትን የሚያነሷቸው አንድም እንደ ሸቀጥ ሌላም እንደ ማስፈራሪያ ነው ማለት ነው። በውድድር ጊዜ የሚያነሷቸው እነሱ ለመመረጥ የሚያቀርቧቸው
በተለይ ዲሞክራሲ በሆነ አገር እኔን ምረጠኝ ምረጠኝ ለማለት ኢቭን መልክ ራሱ እና አቀራረብ አንደበትና መልከ መልካም የሆነና ያልሆነ ራሱ ልዩነት ያመጣል ምርጫ ላይ። በጣም የሚያሳዝን ነው ግን ለምሳሌ በነገራችን ላይ አቶ ሰለሞን ትናንት መልክሽ እንኳን ለፕሬዚደንትነት የሚያበቃሽ አይደለም ብሎ ትናንት አቋቋምሽ ብለዋል። እንግዲህ እሳቸው ደግሞ አሁን ቅድም ሳይነበር ተማሪዎች ጋር በማህደር ሌክቸር ረፍት ላይ እሱ ምን መልክ ኖሮት ነው እውነት እሱ ያናህል እንደው መልከ መልካም ነው ወይስ አንድም ነገር ይመስላል ብሎ እንኳን ተማሪዎች ሲተቹ ነበረ ማይሻላል በሚል እና ልክ ነው እንደ ሽያጭ ነው እኔን መረጠኝ እንደ አሁን እሳቸው ጠባይ እንደ ይቅርታ ይጠይቃለሁ በድለላ ለተሰማሩ ሰዎች እና የተከበረ ነው መቼም ግን እንደ ድለላ ነገር መደለል ህዝቡን እኔ ይሻልሃለሁ ምረጠኝ ለምን በዚህ ምክንያት ነው ፕሪንስፕሉ የሚባለው። እና እዚህ ላይ ነው እንግዲህ ፖለቲካን ሰው እየፈራ የሚሄድበት ምክንያት ምንድን ነው? አንድ አፈጮሌ እንደ አሳሙልች ልጭ መሆኑን ያሳያል። በቃል አለመገኘትን ቃልን መስበር ይህን መረጥን ይህን ተው ነው ይህን ሲመጣ ያው ያም ሲመጣ ምንም የለም ብለህ ተስፋ እየቆረጠ የመመለስ ሁኔታ በምዕራብ ዓለም ይታያል። በአሜሪካ ምን የምናየው ነገር ነው። አንድ ምን ያሳያል። በሌላ መልኩ ደግሞ ፖለቲከኛ ሆነ የሚረሳው ምንድን ነው? ፖለቲከኛ ከእሳት ጋር እንደሚጫወት እና የሚፋጅ እሳት ላይ እንደተቀመጠ ደግሞ ችግር ነው። ስልጣን ሲያዩት ያምራል፣ ወንበሩ ሞቅ ሞቅ ይላል። ግን ያንን ወንበር የሚቀናቀን ብዙ ይሆናል። ያ ብቻ ሳይሆን ያቺ ወንበር ደግሞ ዋጋ ታስከፍላለች፣ ህይወትን እስከ ማጣት። ይሄ ነው ፖለቲካ ውጤቱ። እንግዲህ ምክንያቱም አንድ ሀገር ውስጥ አንድ ነገር ቢፈጠር ሁሉ ነገር ወደዛ ወዳለው ቡድን ነው የሚያመራው። እንደ አሜሪካን ዲሞክራቲክ ሀገሮች እንኳን አትሊስት ኦባማን ደገፉ አልደገፉ አራት ዓመት ተመርጦ ይሄዳል። ዶናልድ ትራምፕን ተመረጡ ሂለሪ አራት ዓመት ከዛ በላይ በምንም ሁኔታ ሰማይ ከፍ መሬት ዝቅ ቢል መቀጠል አይቻልም። እና ይሄ እንግዲህ ከታሳቢነት መወሰድ አለበት ነው ማለት ነው ፈልገው።
ዶክተር ብሩክ እንግዲህ መቼም ይሄ ውይይት ለዘጠና ደቂቃ የተካሄደ ውይይት ነው። አሁን በዚህ ባጭር ጊዜ ሁሉንም ነገር አንስተን መዳሰስ አንችልም በትንታኔ ደረጃ። እርሶም ወደ ክፍል መግባት ባለቦት ሰዓት ነው አሁን እያነጋገሩኝ ያሉትና የሰዓቱም ጥበት ስላለ እንደው ለመጨረሻ አንድ ጥያቄ ላንሳሎት እና እንለያይ። በዚህ የፕሬዚደንታዊ ፉክክር ውስጥ እንዳስተዋሉት አፍሪካ በጭራሽ አልተጠቀሰችም፣ በጎንም በምንም አልተጠቀሰችም። አንድ ጊዜ ብቻ ከአይሲስ ጋር በተነሳ ሊቢያን ጠቆም አድርገው ትራምፕ ከመናገራቸው በተረፈ በምንም ሁኔታ አፍሪካ አልተነሳችም። ምንድን ነው ለመሆኑ የትኛው ፕሬዚደንት ተመረጠ የትኛው አልተመረጠ ለአፍሪካ ምንድን ነው ትርጉሟ? ምንድን ነው የሚሰጣት ፋይዳ? ለምን አሁን እኔና እርሶን አንድ አፍሪካ ውስጥ ያለ ተመልካች ማዳመጥ አለበት?
ትልቅ ነጥብ ነው አቶ ሰለሞን የምታነሳው። እንግዲህ ይሄ ነው በዓለም አቀፍ የፖለቲካ ተዋረዱ አፍሪካ በዝቅተኛውን ደረጃ ትኩረት የምትስበው። በተለይ በአሜሪካ ነገር ለፕሬዚደንሻል ምርጫ ለሴኔትም በሚደረጉ ውድድሮች ዝቅተኛውን የሚያገኙት። ነገር ግን እኔ ከሰዎችም ከግለሰቦችም ይመስለኛል አቶ ሰለሞን አሁን ምሳሌ ሂለሪ ክሊንተን ሌላ እንበል እንደ ጆን ኬሪ አይነት፣ ጆን ኬሪ ዲሞክራት ናቸው፣ የበሰሉ አንጡ የተባሉ እውቀት ያላቸው ፖለቲሽያን ሪፐብሊካንን ፓርቲ እንደ ጆን ኬሲች ለምሳሌ የኦሃዮ ገቨርነሩ የመሰሉ ቢያልፉ ኖሮ ዶናልድ ወድቀው እንዴት የጦፈ ግሩም ክርክር ይደረግ ነበር በሁሉ ነገር። ይሄ ዝም ብሎ ይሄ በጣም ተራ ሆነ ሳይሆን ክርክር መመላለስ ሳይሆን ዶናልድ ትራምፕ ከሂለሪ ጋር የሚያደርጉት ሂለሪንም ዝቅ ያደርጓት ይመስለኛል። እነሱን ለመናገር
እንዴ ይህንን ትራምፕን ይዟቸው ወደዛ እኮ የወጣው የአሜሪካ ዲሞክራሲ ነው እና ዲሞክራሲውን እየወቀሱ ነው ዶክተር።
አዎን አሎክስም ዲሞክራሲ በነገራችን ላይ እኔ ልንገርህ ዶናልድ ትራምፕ ነገር ይመረጥ እንግዲህ በግል ማንም እንደመረጥ አቃለሁ ብዙ ሚሊዮን ሰው እኔንም ጨምሮ ያዝናል። በግልጽ ይህን ማለት ኢንተርቪው የተደረግኩ አይገባም ስርታ እየጠየቅኩ ነው ለአድማጮች ምሳሌ ግን ራሽናሊቲ ላናቀርብ ግን ምንም ይሁን ምን ለምን እንደሚባለው ለምን እንትን ማስመስልም አይመስልም ይባላል። ያችን አራት ዓመት ጥርስ ነክሶ ከሰውዬው ጋር መቀጠለው ለምን ዲሞክራሲን መርገጥና ዲሞክራሲን አለመቀበል ማለት ነው። አሁን ለምሳሌ ኦባማን ዘረኛ ሆኑ ቀኞች ሲቃወሙ እኔ ያዝናለሁ። ለምን ወይ አዘርጥለው ሄዶ አራት ዓመት ቆይቶ መመለስ ነው እንግዲህ እሳቸውን ሲያው የሚያማቸው ከሆነ እውነቱን ለመናገር እና ይህም ሰውዬ ቢመረጡ እንትን የዲሞክራሲን ውጤት መቀበል መቻል አለብን። ዲሞክራሲ ማለት ማንፈልገው ሰው ሁሉ የሚመረጥበት ሁኔታ ያለበት ሁኔታ እውነተኛ ዲሞክራሲ ከሆነ ማለት ነው። እና ዲሞክራሲን አከብራለሁ በጥያቄ ለዚህ ቁልፍ ጥያቄ እና ውጤቱን አከብራለሁ ሪፐብሊካኖች ሲመርጡ ግን ለምን ይህ ሰው እየተመረጡ የሚለው ጥያቄ ነው። አሁን ሪሰርች የጦፈ ሪሰርች እያጻፈ ያለው ስንት አንተ ተባሉ ሪፐብሊካኖች እያሉ ይህ ሰውዬ እንዴት ይመረጡ በኩ ለሚለው እኔ አይ ቲንክ እንደማስበው ይቅርታ አሜሪካ አንድ ደረጃ ደርሷል። በተለይ አሁን ደረጃው ምንድን ነው? ከዚህ በፊትም እዚህ በሌላ ፕሮግራም ተናግሬ ይሆናል። አሁንም ባጭሩ በተለይ አሜሪካ ሲባል የምናውቀው ዋናው ይህን ነገር የመሰረተው ነጩ አብዛሃኑ ነጩ ከአውሮፓ መጤ የሆነው ማይግረንት ህዝብ በቁጥር ልንበለጥ ነው። እስካሁን 44% ተመርጠዋል። አንድ ብቻ ጥቁር ነው ያለ፣ አንድ ሴትም የለም። አብዛሃኑ ከአውሮፓ ካልኩር አህጉር የመጡ ናቸው። ይህን ስልጣን ልናጣ ነው ይሄ ላናሳው ለመሳሰለው እና በኦባማ ይሄ ነገር መብቃት አለበት የሚልም አካሄድ ብዙ ጻፋል፣ ብዙ ይናገራሉ። ነጻ ሚዲያና ነጻ ሬዲዮ ስላለ ጸጉር የሚያስቀው ነገር ሁሉ የሚናገሩ ቡድኖች አሉ። እና ያንን ለመከላከል እንደው ብሶትን በስጭታቸውን እንደው ባሏን ባለቤቷን የጎዳች መስሏት አፍንጫዋን ቆረጠች እንደሚባለው ነገር ራሷን ልትጎዳ ማለት ነው ይህን ነገር እናስቆማለን በሚል ሀገራቸውን የሚጎዱ ይመስለኛል። ያንን የዛ አካሄድ ውጤት የዛ አካሄድ ኢሞሽናል ሆነ ጀስት ኦብጀክቲቭ ሳይሆን ኢሞሽናል የሆነ አካሄድ እንቅስቃሴ ውጤት ነው ዶናልድ ትራምፕን እንኮኮ ብሎ እዚህ ያደረሰው። እሳቸው ደግሞ የእነሱን የህዝቡን ቁስል እና ስጋት ይሄ ሰጋሁ የሚለውን ህዝብ የነካኩት ያቁበታ መነካካት ሚዲያን እንዴት አድርገው መጠቀም እንደሚችሉ ህዝብን በመቅረብ የእሳቸውን ሀሳብ እንዲሁም ጠማማውን የጎረበጠውን ሀሳብ እንዴት አድርጎ ወርቅን ሀሳብ አድርጎ ማቅረቡ የተፈጥሮ ችሎታ ያላቸው ሰው በመሆናቸው ሁለቱ የተጋጠሙ ይመስለኛል። ሁለቱ የተጋጥመው ነው እዛ ውጤት የሆኑ ልክ እንደ እንትን ነገር እንደ ማስተካከያ እሳቸውን እንደ ማስተካከያ አሜሪካን ወደዛ የመመለስ ሁኔታ ነው። ነገር ግን የረሱ ነገር ቢኖር እንደ ያን ያህል ደግሞ በጣም ተራማጅ የሆነ ነች ተራማጅ የሆነ ጥቁሩ ላቲኖ ደግሞ ዴሞክራሲ ህብረተሰብ ነው እና በጠነከረ ሁኔታ እየታገላቸው ነው። ይሄ ነው ዴሞክራሲ። ስለዚህ አከብረዋለሁ አቶ ሰለሞን፣ ማንም ያሸንፍ ያሸንፍ አከብረዋለሁ
እና እና እስቲ ወደዛች ወደ ጥያቄ ልመለስና ምንድን ነው ለአፍሪካ ያለው ፋይዳ ማንም ቢመረጥ?
ይቅርታ ለአፍሪካ ያለው ድምፃ ነችን አፍሪካም እንኳን አፍሪካ ጃፓንም ሳውዝ ደቡብ ኮሪያም እስያም በሙሉ እንደምታውቀው የዚህ ምርጫ ውጤት እና አካሄድ በታላቅ ጉጉት ነው የሚጠብቁት። አንድ ይሄ ማለት ፈልጋለሁ። ከዛ በተረፈ ግን ሂለሪ ክሊንተን ብሉ አልተገኘም እንጂ በሌላ ትናንሽ ጉዳይ ታሰረ ጊዜው ሄደ እንጂ ወይም ጠያቂው ስለ አፍሪካ ጉዳይ አልጠየቀም እንጂ ቢጠይቅ እኔ እንደምገምተው ጥሩ መልስ የሚሰጡ ይችላሉ ብዬ ገምታለሁ። ምክንያቱም አፍሪካ የአሜሪካ ጠንካራ ፓርትነር እንደሆነች አጋር እንደሆነች በተለያዩ ነጥቦች ላይ ቴሮሪዝምን በመዋጋት በመሳሰለው በንግድም በመሳሰለው የአፍሪካ አጋር እንደሆነች ሊገለጽ ይችል ነበር የሚል ግምት ነው ያለኝ። እና የአፍሪካ አጀንዳ እንኳን የተረሳ አይመስለኝም በሂለሪ ክሊንተን። በዶናልድ ትራምፕ ግን ሜቢ ሰው የሚጻፈው ምንድን ነው እውቀታቸው በጣም 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 ውስን ነው እውቀታቸው እንኳን አፍሪካና እዚህ አካባቢ ሴንትራል እና ሳውት አሜሪካ አውሮፓም ስለ ኔቶ ትናንት እንደምታስታውሰው ኔቶን እንዴት አድርገው እንዳቀረቡት በሚገርም ሁኔታ ነው ያቀረቡት። ልክ ኔቶ ለአሜሪካ ህልውና እንደማያስፈልግ አድርገው እንዲሁም አባል ሀገሮችን አስከፍላለሁ መክፈል አለባቸው በእኛ ትከሻ እንኮኮ ያለን ይጠቀሙብን ነው ማለት ደረጃ ሲደርሱ እንደምታስተውሉ ሲሊክ ትንከን እኔ አሁን አለ ያለች ያሉት ማረጋግጥላችሁ ለጃፓን ለደቡብ ኮሪያ እና ለምዕራብ አውሮፓ ኔቶ አባል ሀገራት የአሜሪካ ፖሊሲ እኔ ፕሬዝዳንት ሆኜ ደንበረት በምንም አይነት ተነከረ አለት ላይ ተፈራ ቤት ነው በዛው ነው የሚከተለው ወደ ኋላ አንልም አጋሮቻችን ናችሁ እኛ ለኛ እኛ ለናንተ ነው ዋን ፎር ኦል ኦል ፎር ዋን ነው ምን ቆመው ይሄ እንደው እንትን ለደነር ለዳው ትጥራጥ እንኳን እንዳይገባችሁ ብሎ ንግግራቸው ለበደም ባልጎን ያሰመሩት ምክንያቱም የዚህ ውጤት ስለሆነ እና አፍሪካን በተመለከተ የተረሳ ጉዳይ ሳይሆን ምናልባት በሚቀጥለው ክርክር ላይ እንደው የውጭ ግንኙነት ላይ ምናልባት ሊያተኩሩ ይችላሉ ሊነሳ ይችላል የሚቀጥለው ያው ሴንት ሉዊስ ኦክቶበር ላይ የሚደረገው እንደምታውቁ
ከስልጣን ግዝጠኝ ቀን በኋላ ማለት
ነው ከስልጣን ቀን በኋላ እንግዲህ ሳ ምንተባበቅ ይሆናል እና አሁን ግን የአፍሪካ ጉዳይ እርግጥ አልተነሳ
በምሁራዊ ግምገማ ማን አሸነፈ የትናንትናውን ክርክር ብሎ ያስባሉ
እነሱን ለመናገር ሂለሪ ክሊንተን በደንብ አስመስክረዋል በደንብ አስመስክረዋል በእንግዲህ ያስመሰከሩት ሀሳባቸው መግለጽ መቻላቸው ሀሳባቸው ጥያቄውን በተመለከተ ጥያቄውን መመለስ ችሎታቸው ነገሮችን እያገናዘቡ ነገሮችን እያገናኙ አንተ የምትለው እንዲህ ነው የዶናልድ ትራምፕን ነጥብ እያመከኑ ዋጋ እንደሌለው እርቃኑን እያስቀሩ የራሳቸውን እያጠናከሩ ነው በዛ መልክ እሳቸው አሸንፈዋል ነው ምለው እና አሁንም ቅድም እንዳልኩ ስከታተል ነበር 7-8-7-20 ምናምን ሁሉ ነው ፓብሊክ ኦፒኒየን አሁን የሚያሳየው
የህዝቡ አመለካከት ማለት ነው
አመለካከት ይበር ያሸንፋለች እንደውም ድምጽ ለሷልን ሰጥ እንችላለን ከሱ ከዶናልድ ትራምፕ ወደዛ ለሚሄድ እንችላለን እያሉ አስተያየት አሁን በየሰዓቱ አዳዲስ ፓብሊክ ኦፒኒየን ፖል እየወጣ ነው እና ለጥያቄ ለመመለስ በሚገባ ሁኔታ አስመስክረዋል። አለመበሳጨታቸው፣ ራሳቸውን መቆጣጠራቸው፣ በፊትነታቸው ያደጋቸው ሲፈልግ አለመደንበጣቸው እንደውም ጠንከር ባለ ሁኔታ አንተ እና ቃለን አሳሰብ ግን እኔም ብቻ እኮ አይደለም ሴትን በተመለከተ ምን እንዳልክ ሴት አሳያት ቃለን የተናገሩት ብለው ያው የተናገሩትን ነገር አንዳንድ ምክንያት ስማን ነው ምሳሌ ሰጥተዋል። ለሴት ክብር እንደሌላቸው ሰውየው እና አንተን የመሰለ ሰው አይመጥንም እኔ ግን መልኬ ብቻ አይደለም በመልክ አይደለም ፍልደም ተመረጠው ችሎታዬ ብቁነቴ ተመስክሯል የተመሰከረም ነው አሁን ማስመሰክራለሁ ለዚህ ትልቅ ስልጣንና ፖዚሽን ለፕሬዝደንሲው ዝግጁ ነኝ መሸከም እችላለሁ አንተ ግን ጫንቃም የለህም የሚል አስተያየት ነው መጨረሻ ሰጥቶት
ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የስክሪፕስ የጋዜጠኝነት ሙያ ትምህርት ቤት ፕሮፌሰር በጣም አርግ ያመሰግናለሁኝ ለሰጡኝ ማብራሪያው እና ትንታኔው።
እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ።
ደህና ነሽ።